voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ብሬኬዙ ፍላይ ማም ጎረቤት አገሩ ስላ በጣም እየጨመረ ነው ያለው። የመጡበትም ሁኔታ አለ። ግን አያያዝ በምንልበት ሰዓት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስራ ካፓሲቲው እስከ 500 ሰው ነው ይጋብረን ያሰቡን የነበረው ደወሌ ላይ። አሁን ግን በዚህ ሰዓት ያለው ወደ 1084 የሚሆን ኢትዮጵያውያኖች ናቸው።
የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድን ድምጽ ነው የሰማችሁት። ደወሌ የሚገኘው የለይቶ ማቆያው ራሱ ከአቅሙ በላይ ሰዎች የሚገኙበት ስለሆነ ለወረርሽኙ መዛመት ተጨማሪ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ስጋታቸውን አክለዋል። ዝርዝሩን በእለቱ አብይ ርዕስ እንመለከታለን። የኢትዮጵያ ፌዴሬሽን ምክር ቤት የሕገ መንግስት ጉዳዮች አጣሪ ጉባኤ ያቀረበለትንና በአገሪቱ ጠቅላላ ምርጫ እስኪከናወን ድረስ በስልጣን ላይ ላለው መንግስት ተጨማሪ ጊዜ የሚሰጠውን የውሳኔ ሐሳብ በአብላጫ ድምጽ አጸደቀ። ውሳኔው ምርጫ ማካሄድ እንደሚቻል ከታመነበት ጊዜ አንስቶም ለምርጫው ሂደት እስከ አንድ ዓመት የሚደርስ ጊዜ ይሰጣል። በዜና መጽሔት ይተነተናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሰኔ 3 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከሰዓቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ የኮሮና ቫይረስ ስርጭት ይዞታ ዕለታዊ መረጃ እንጀምራለን። ባለፉት 24 ሰዓታት 6187 ምርመራዎች ተካሂደው 170 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። አጠቃላዩ ቁጥር 2506 ደርሷል። የጤና ሚኒስቴር እንዳስታወቀው ዛሬ የተገኙት ከሁለት ዓመት እስከ 115 ዓመት ዕድሜ ክልል ውስጥ ያሉ 93 ወንዶችና 77 ሴቶች ናቸው። በሙሉ ኢትዮጵያውያን ሲሆኑ 81ዱ አዲስ አበባ፣ 57ቱ ከሶማሌ ክልል፣ 13 ከአማራ፣ 7 ከትግራይ፣ 7 ከኦሮሚያ፣ 3 ከሐረሪና 2 ከደቡብ ክልል መሆናቸውን አስታውቋል። በዚሁ ባለፈው የ24 ሰዓት ጊዜ የሶስት ሰዎች ህይወት ከኮቪድ-19 በተያያዘ ማለፉንም የሚኒስቴሩ መግለጫ ጨምሮ አስታውቋል። በበሽታው የሞቱት ሰዎች ቁጥር 35 መድረሱ ነው። ሁለቱ የ115 ዓመት የእድሜ ባለጸጋና የ84 ዓመት የእድሜ ባለጸጋ ወንዶች ሲሆኑ የአዲስ አበባ ነዋሪዎች ናቸው። ሶስተኛው የ35 ዓመት ወንድ የኦሮሚያ ክልል ነዋሪ እንደሆኑ መግለጫው አመልክቷል። ሶስቱም ህይወታቸው ካለፈ በኋላ በሆስፒታል በተደረገ የአስከሬን ምርመራ ቫይረሱ የተገኘ መሆኑን ነው ጨምሮ ያመለከተው። በባሌ ዞን ዲንሾ ወረዳ አንድ የጭነት መኪና አሽከርካሪ ጥቃት ደርሶበት መሞቱን ተከትሎ በአካባቢው ተቃውሞ መቀስቀሱ ተገልጿል። የአካባቢው ነዋሪዎችና የሟቹ ወላጆች ለግድያው ፖሊስን ተጠያቂ አድርገዋል። የባሌ ዞን የጸጥታ ጽህፈት ቤት በበኩሉ ወንጀሉን ማን እንደፈጸመ እስካሁን አልታወቀም ብሏል። ሙክታር ጀማል ዝርዝሩን ይዟል።
ሰኞ ሰኔ 1 2012 ከሻሸመኔ ወደ ባሌ የሚጓዝ የጭነት መኪና በማሽከርከር ላይ እያለ ህይወቱ ያለፈው አቶ ሳዲቅ ሐጂ ኢብሮ የተባለ ግለሰብ በፖሊስ ስለመገደሉ ከአካባቢው ሽማግሌዎችና አስተናባሪዎች በባህላዊ ስርዓት ከተደረገ አውጫጭኝ መረጃ ማግኘታቸውን ነው አጎቱ አቶ ሁሴን አብዲ የሚናገሩት።
በቃ በጥይት ተመቶ ሞቷል። ከገረምባ ዲማ ወደ አበከራ ሲመለስ በፖሊስና ፓትሮል ገደሉት።
ፖሊስ ነው የገደለው ለማለት ያየ ወይ የሰማ መረጃ አለ?
ፖሊሶችም በፓርክ መኪና ወጥተዋል፣ መኪና እየተከታተሉ ወጥተዋል እየነገሩ ነው። በቃ አካባቢ ነው። በቃ 9 እና 8 መሀል ነው።
የአሽከርካሪው ረዳት ሆኖ ሲሰራ የነበረው ኢብራሂም ሐሰን በበኩሉ ምሽት ላይ ከፖሊስ ጥይት እንደተተኮሰባቸው ይገልጻል።
ወራኒ ሞተማ ኩኒ ፉንዱራ ጎሬ
የመንግስት ወታደር ደንቃ ወንዝ ላይ ያቆሙአለን የፓርክ መኪና ነበረች በመኪናዋ ተከታተሉን ከዛ በጥይት አከታትለው ተኮሱብን የባሌ ዞን አስተዳደርና ጸጥታ ኃላፊ አቶ አሸናፊ ዮሐንስ በበኩላቸው ስለ ሁኔታው ተከታዩን አስረድተዋል
አሽከርካሪው በብረት ይመታ በሌላ ነገር ይመታ ለጊዜው የሚታወቅ ነገር ባይኖርም ደሙ ፈሶ ጸጥታ ካሉት ቶሎ ብለው እዛ ቦታ ላይ በመሄድ ቶሎ የእርዳታ ህክምና እንዲያገኝ ወደ ጤና ጣቢያ ወስዱታል ጤና ጣቢያ እንደወሰዱት ትንሽ ቆይቶ ሪፖርቱ አልፋል የመንግስት አካል እንደገደለው ተደርጎ ነው ሲናፈስ የነበረው ብዙአሉ ባልታ ምርመራ ተካሂዶ ከተጣራ በኋላ ፊል ማስረጃ ለከደረሰም በኋላ ነው በደንብ መግለጽ የሚቻለው
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፓኪስታን ባለፉት በርካታ ቀናት የኮሮና ቫይረስ ተጠቂዎቿ ቁጥር ማሻቀቡን ተከትሎ የእንቅስቃሴ እገዳዎችን እንደገና እንድታጸና የዓለም የጤና ድርጅት መከረ። ፓኪስታን የቫይረሱ ተጠቂዎች ከ113000 በላይ መድረሳቸውን የሞቱትም 2100 እንደሆኑ አስታውቃለች። ትናንትና ብቻ 105 ሰዎች ህይወታቸው እንዳለፈም አስታውቃለች። የዓለም የጤና ድርጅት የፓኪስታን ተጠሪ ለትልቁ የፓኪስታን ፑንጃብ ክፍለ ግዛት የጤና ባለስልጣናት በጻፉት ደብዳቤ እንቅስቃሴዎች ለሁለት ሳምንት በማፈራረቅ መዝጋትና በቀን 50000 ሰው የመመርመር አቅም እንዲኖራችሁ ያስፈልጋል ሲሉ ነው ምክረ ሐሳብ የሰጡት። ይህ በዚህ እንዳለ ኮሮና ቫይረስ መጀመሪያ የተከሰተባት የቻይናዋ ውሃን ከተማ የሚገኘው ቆንስላው አገልግሎት እንደሚጀምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ቻይና የቫይረሱን ስርጭት ለመቆጣጠር ከተማይቱን መዝጋቷን ተከትሎ ሚኒስቴሩ በጥሮር መጨረሻ ላይ የቆንስላው ሰራተኞችና ቤተሰቦቻቸውን ማስወጣቱ የሚታወስ ነው። ይበዚህ እንዳለ የዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች ዋና ኤክስፐርት ዶክተር አንቶኒ ፋውቺ በርካታ የአውሮፓ ሀገሮችና ዩናይትድ ስቴትስ ተዘግተው የከረሙትን እንቅስቃሴዎች እየከፈቱ ይሆን እንጂ ወረርሽኙ አከተመ ማለት እንዳልሆነ አስጠንቅቀዋል። ፋውቺ በአንድ የባዮቴክኖሎጂ ኩባንያ ኃላፊዎች ጉባኤ ላይ ባደረጉት ንግግር ኮቪድ-19 ቻይና ላይ በታሳሰ ወር ተቀስቅሶ ዓለምን ያዳረሰበት ፍጥነት ያስገርማል። በዚህ ደረጃ የሚዘገንን ነገር አጋጥሞኝ አያውቅም ማለታቸውን ኒውዮርክ ታይምስ ዘግቧል። ሌሎች ተላላፊ በሽታዎች ሁኔታዎች ተመቻችተውላቸው ከተዛመቱ ዓለም አቀፍ ወረርሽኝ ደረጃ ላይ ለመድረስ ከስድስት ወር እስከ አንድ ዓመት ይወስድባቸዋል። ኮቪድ-19 ግን በአንድ ወር ዓለምን አዳርሷል ብለዋል ፋውቺ። በሌላ ዜና የብራዚል መንግስት የኮቪድ-19 መረጃዎችን ለህዝቡ በይፋ መስጠት እንዲቀጥል በጠቅላይ ፍርድ ቤቱ ትዕዛዝ ከተሰጠው በኋላ መረጃዎችን በዝርዝር ማውጣት ጀምሯል። በሌላ ዜና የኮሮና ቫይረስ ስርጭትን ለመቆጣጠር ለሁለት ወራት ያህል በተለያዩ እገዳዎች ተዘግታ በከረመችው የሩሲያ መዲና ሞስኮ እንቅስቃሴ ተጀምሯል። የዩናይትድ ስቴትስ ምክር ቤት አባላት ለሀገር አቀፍ የፖሊስ አሰራር ለውጥ የቀረቡ ሐሳቦችን መመርመር ጀምረዋል። የክፍለ ግዛትና የከተሞች ባለስልጣናትም የፖሊስ ሰራዊታቸው በጀቶችን የማዛወርና የኃይል አጠቃቀም ስልጣኑን የሚመለከቱ ተጨማሪ እርምጃዎችን እየወሰዱ ናቸው። በፖሊስ ቁጥጥር ስር እንዳለ በነጭ ፖሊስ አንገቱን ከ8 ደቂቃ በላይ በጉልበቱ ተጭኖት ህይወቱ ያለፈው የጆርጅ ፍሎይድ ወንድም ፊሎኔዝ ፍሎይድ ዛሬ ለተወካዮች ምክር ቤት የፍትህ ኮሚቴ የምስክርነት ቃሉን ይሰጣል ተብሏል። የሂውስተን ከተማ ፖሊስ አዛዥ አርት አሼቬድ፣ የቀድሞ የፍትህ ሚኒስቴር የሲቪል መብቶች ክፍል ኃላፊ፣ ያሁኑ የሲቪልና የሰብአዊ መብቶች አመራር ጉባኤ ዋና ስራ አስፈጻሚ ቬኒታ ጉፕታም ለሸንጎ የምስክርነት ቃላቸውን እንደሚሰጡ ታውቋል። የተወካዮች ምክር ቤቱ ዲሞክራት አባላት ሰዎችን ዘራቸውን መሰረት አድርጎ በወንጀል ተግባር መጠርጠር የሚይዙትን ሰው አንገት አንቆ በቁጥጥር ስር ማዋልን የመሳሰሉትን አድራጎቶች ማገድን ያካተተ የለውጥ እቅድ አቅርበዋል። በዚሁ የሰኔ ወር ውስጥ ድምጽ ይሰጥበታል የተባለው የሞሰኛው ሪፐብሊካን አባላት በበኩላቸው ለሴኔተር ቲም ስካት የፖሊስ አሰራር ለውጥ እቅድ የማዘጋጀቱን ኃላፊነት ሰጥተዋቸዋል። ጆርጅ ፍሎይድ ትናንት ማክሰኞ ሂውስተን ከተማ አቅራቢያ በመትገኘው ፐርላንድ ቀብሩ ተፈጽሟል። በመጨረሻም በዩናይትድ ስቴትስ ደቡባዊቷ ጆርጂያ ክፍለ ግዛት የትናንት ማክሰኞ ቅድመ ምርጫ ድምጽ አሰጣጥ ሂደት በተመሰቃቀለ ሁኔታ አብቅቷል። በመጪው የህዳሩ አገር አቀፍ ምርጫ እጩዎቻቸውን ለመምረጥ የወጡት ሰዎች በድምጽ መስጫ ኮምፒውተሮች እክል፣ በበጎ ፈቃደኛ ሰራተኞች እጥረት ምክንያት ከመጠን በላይ በረዘሙ ሰልፎች ለመጠበቅ ተገደዋል። እስከ ማታ ተሰልፈው የተጠበቁና ሰልችቷቸው ጥለው የሄዱም አሉ። በኮሮና ቫይረስ ወረርሽኝ ምክንያት ቢያንስ 1.2 ሚሊዮን መራጭ በደብዳቤ በፖስታ ቤት በኩል ድምጹን መስጠቱ ተገልጿል። በኮቪድ-19 ሳቢያ የበጎ ፈቃደኛ የምርጫ ሰራተኞች እጥረት በመከሰቱ ባለስልጣናት የድምጽ መስጫ ጣቢያዎችን እንዲቀንሱ ተገደዋል። በክፍለ ግዛቲቱ ዙሪያ ችግሮች እንደነበሩ ቢገለጽም ከሁሉም የጎላው ግን ዋና ከተማዋ አትላንታ የምትገኝበት ፉልተን ወረዳና አዋሳኛ ደካልብ ወረዳ ላይ የታየው ምስቅልቅል እንደነበረ ተስተውሏል። ሁለቱም የሚበዙት ነዋሪዎቻቸው ጥቁር አሜሪካውያንና የዲሞክራቲክ ፓርቲው ደጋፊ ናቸው። ስራ ላይ የዋሉት አዲስ የድምጽ መስጫ ኮምፒውተሮች የማይሰሩ አለያም በጊዜው ያልደረሱ በመሆኑ በጎ ፈቃደኞቹ አሰራሩን አለማወቃቸውም የምርጫውን አፈጻጸም እንዳመሰቃቀለ ነው የተገለጸው። የጆርጂያ ክፍለ ግዛትን ምርጫዎች በሙሉ የሚቆጣጠሩት ሪፐብሊካኑ የክፍለ ግዛቷ አስተዳደር ዋና ጸሐፊ ብራድ ረፈንስፐርግ የፉልተንና ደካልብ ወረዳ ላይ የደረሱትን ችግሮች ምርመራ እንከፍትባቸዋለን ብለው በቀድሞዋ የግዛቲቱ የምክር ቤት አባል ስቴቲ አብራምስ የሚመሩ ዲሞክራቶች ደግሞ ለችግሩ በሙሉ ኃላፊው እሳቸው ናቸው ሲሉ ወንጅለዋቸዋል። ትናንት በኔቫዳ፣ ደቡብ ካሮላይና፣ ሰሜን ዳኮታ እና ዌስት ቨርጂኒያ ቅድመ ምርጫዎች ተካሂደዋል። አብዛኞቹ የነዚህ ክፍለ ግዛቶች መራጮች በኮቪድ-19 ስጋት ምክንያት በፖስታ ቤት በኩል ድምጻቸውን የሰጡ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሰኔ 3 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የሶማሌ ክልል የኮሮና ቫይረስን የመከላከል ስራው ከአቅሜ በላይ እየሆነብኝ ስለሆነ የፌዴራል መንግስትና የሚመለከታቸውን አካላት እገዛሻለሁ ሲል ጥሪ ያቀረበ እስካሁን በክልሉ በአንድ ቀን እድሜ ከተዘገቡት ትልቁ መሆኑ የተነገረለትን 57 ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠበትን ውጤት በዛሬው ዕለት ይፋ አድርጓል። ከነኚህም መካከል 55ቱ በደቡብ ወሎው የለይቶ ማቆያ ያሉ መሆናቸው ተገልጧል። የለይቶ ማቆያው ራሱ ከአቅሙ በላይ ሰዎች የሚገኙበት ስለሆነ ለበሽታው መዛመት ተጨማሪ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ስጋታቸውን ገልጠዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር ለኮሮና ቫይረስ መጋለጣቸው በመረጋገጡ ከእርሳቸው ጋር ንክኪ ያላቸው ሌሎች 13 አመራሮች ወደ ለይቶ ማቆያ የገቡ ሲሆን ከነኚህም መካከል አንድ ሌላ አመራር ለቫይረሱ መጋለጣቸው ዛሬ በተመሳሳይ በምርመራ ተረጋግጧል። ለሙሉ ዘገባው አዲስ ቸኮል።
የፌደራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57ቱ የተገኙት ከሶማሌ ክልል ነው። ይህ ከአዲስ አበባ ውጪ የተመዘገበ ከፍተኛው ቁጥር ነው። ከነኛ 57ቱ መካከል ደግሞ 55ቱ ደወሌ በሚገኘው ለይቶ ማቆያ ያሉ ናቸው። በሶማሌ ክልል በጅጅጋ ለይቶ ማቆያ ከዚህ በፊትም ከዚህ በለቀ ቁጥር ያላቸው ሰዎች የኮሮና ቫይረስ ተገኝቶባቸዋል። ችግሩ ከለይቶ ማቆያ ይሆን ወይ? የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ የክልሉ ለይቶ ማቆያዎች ከአቅማቸው በላይ ሰዎችን እያስተናገዱ ስለሆነ ለይቶ ማቆያዎች በራሳቸው የስርጭት መንስኤ ሊሆኑ እንደሚችሉና ይህንን ለመቅረፍም ክልሉ ድጋፍ እንደሚያስፈልገው ዶክተር ዩሱፍ ይናገራሉ።
በዚህ ጅቡቲ ላይ ምንም ጎረቤት ሀገሮች ላይ በጣም እየጨመረ ነው ያለው። የመጡበትም ሁኔታ አለ። ግን አያያዝ በምንልበት ሰዓት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስራ ካፓሲቲው ማክሲመም እስከ 500 ሰው ነው ይጋር ብለን ያሰብን የነበረው ደወሌ ላይ ማለት ነው። አሁን ግን በዚህ ሰዓት ያለው ወደ 1084 የሚሆን ኢትዮጵያውያኖች ናቸው እዚህ ኳራንቲን ሴንተር ላይ ያሉት። እና እንግዲህ ኦልሞስት ከካፓሲቲ በላይ ነው እያስተናገደ ያለው ኳራንቲን ሴንተሩ። እና ያም የተጨናነቀ ሁኔታ ሊፈጠር እንደምችል ተገምት ይቻል ነው ባለው ሁኔታ። እና ስለዚህ ያም አንድ ኮንትሪቢቲንግ ፋክተር ሊሆን ይችላል። ሁኔታው ስታንዳርድ ላይ ጠበቀ አይደለም። ምክንያቱም ካለው ከሚመጣው ሰው ብዛት አኳያ ስናይ እና የተዘጋጀው ነገር የሚገናኝ ነገር አይደለም። ይህም እንደ ክልል የተቻለነት ስናደርግ ነበረ። ግን ስቲል ከሌላ መደገፍ የነበረባቸው የፌዴራል መንግስቱ ቢሆን የሌሎች ክልሎችም ድጋፍ እስካሁን ብዛም የሚባል ነገር አይደለም። እና ስለዚህ ይሄ እንደዚህ ከቀጠለ በኋላ ሁኔታው ከቡጡ ትግሎች ከቦታቱ በፊት መላ ሊባል ይባላል ብለን ኦልሞስት እንደ ክልልም ዛሬ ከፌዴራል መንግስት ጋር ኮሚኒኬት አድርገን መወሰድ ያለባቸው እርምጃዎች።
ከሀያ ቀን በፊት ክልሉን የጎበኙት የሰላም ሚኒስትር ዴኤታዋ ወይዘሮ ፍሬ አለም ሸባባው በክልሉ ተጨማሪ የለይቶ ማቆያዎች አስፈላጊ እንደሆኑ መናገራቸውን ቪኦኤ ዘግቦ ነበር። የሶማሌ ክልልም ተጨማሪ የለይቶ ማቆያዎችን ለመገንባት ዝግጁ መሆኑን በወቅቱ አስታውቆ ነበር። ክልሉ በዚህ ረገድ ብቁ ናቸው ያላቸውን ባለሙያዎች ለይቶ ለሚመለከታቸው አካል አስታውቅ ያለው ይላል።
በመገንባትና ሪኖቬት ለማድረግ ቃል ገብተው በሄዱት መሰረት ኮንትራክተሮችን አምጡና እኛ ብሮስ እናስገባለን ብለው ጥሩ ፐርፎርማንስ ያላቸው ኮንትራክተሮችን መጠን ከዚህኛ ልከናል እነሱ ጋር በጤና ጥበቃ ሚኒስትሮች። ስለዚህ ያ ገና እስካሁን ወደ ስራ የተገባበት ሁኔታ ያለም። ያው በፊት በነበረን ፋሲሊቲ ነው እየሰራ ነው ያለ ነው።
ዶክተር ዩሱፍ አዳዲስ ግንባታ መጠበቅ ሳያስፈልግ የድሬዳዋ ዩኒቨርሲቲና የሀረማያ ዩኒቨርሲቲ በለይቶ ማቆያነት መጠቀም እንዲጀመር ጠይቀዋል። ከዚህ በፊት በድሬዳዋ ዩኒቨርሲቲ ለይቶ ማቆያ የነበሩ ከዩኒቨርሲቲው እየወጡ ከተማ ከነዋሪው ጋር ተቀላቅለው እየዋሉ ነው የሚል ቅሬታ ሲቀርብ አስተያየት ሰጠው የነበሩት የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በተቻለ መጠን ለይቶ ማቆያዎች ከከተማ ውጭ መሆን አለባቸው ብለው እንደሚያምኑና የድሬዳዋ ዩኒቨርሲቲ ለይቶ ማቆያ መሆኑም ስህተት ነው ብለው እንደሚያምኑ ገልጸው ነበረ። ከቅርብ ጊዜ ወዲህ በድሬዳዋ ከተማ በኮሮና ቫይረስ የሚጠረጠሩ ፈረንሳዊ ሆስፒታል የሚቀመጡ ሲሆን ከጅቡቲ የሚመጡትም በደወሌ በመቀመጣቸው የድሬዳዋ ዩኒቨርሲቲ የለይቶ ማቆያነት ስራው ቀርቶ ነበር። ዶክተር ዩሱፍ መሐመድ ግን በዚህ አይስማሙም።
ከክልሉ አቅም በላይ ነው አሁን ያለው የፍለክስና፣ ስለዚህ ያንን ፌደራል መንግስቱም ይህንን ኮንሲደሬሽን አስገብቶ የግድ ሰፖርት ማድረግ መቻል አለበት። በአካባቢው ያሉት የድሬዳዋ ዩኒቨርሲቲ ባዶን ኦልሞስት አሁን ምንም የለም፣ ሀረማያ ዩኒቨርሲቲ አለ። ስለዚህ እነኝን የመንግስት ከፍተኛ ትምህርት ተቋማትን መጠቀም መቻል አለበት። ምክንያቱም በወጫሌ የሚገቡትን ኢትዮጵያውያኖችን ጅጅጋ ውስጥ እያስተናገደ ናቸው። ጅጅጋ ዩኒቨርሲቲ ላይ አሁን በማናገርበት ሰዓት ከ800 በላይ ተመላሾች አሉ። ኦልሞስት እስከ 1800 የደረሱበት ጊዜም አለ ጅጅጋ ዩኒቨርሲቲ ላይ ያስተናገድ ናቸው። ስለዚህ እነኚህ የሀገር ዩኒቨርሲቲ ናቸው፣ ዜጎች ናቸው። ወደ ሌላ መመለስ አንችልም፣ ማስተናገድ አለብን። ቁጥሩ እየጨመረ ነው በየቀኑ ሆና ቤሬጅ ከ125 በላይ ነው እየገባ ያለው። ስለዚህ ይሄን ሁሉ ማስተናገድ ክልሉ ከአቅሙ በላይ ነው፣ ከህብረተሰቡም ጋር እያጋጨን ነው። የመልካም አስተዳደር ችግር ይመጣል፣ የሂውማን ራይት ኢሹ ይመጣል። ምክንያቱም ማክሲማም እስከ 500 ለመያዝ የተዘጋጀ ቦታ ላይ 1084 ሰው ማስገባት ማለት ትንሽ ይከብዳል።
በጉዳዩ ላይ የፌዴራል መንግስትን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሶማሌ ክልል ከጥቂት ቀናት በፊት የኮሮና ቫይረስ የተገኘባቸውና በምክትል ቢሮ ኃላፊ ደረጃ ያሉ የክልሉ ከፍተኛ አመራር ጋር ንክኪ ያላቸው የተባሉ ሌሎች 13 አመራሮች ወደ ለይቶ ማቆያ መግባታቸውንና ከነኚህ መካከልም አንዱ አመራር ዛሬ ቫይረሱ እንደተገኘባቸው ዶክተር ዩሱፍ አስታውቀዋል።
ወደ 13 አመራሮች አሉ በተለያዩ ጊዜ የተገናኟቸው። እነሱ ሁሉ በጠቅላላ ወደ ለይቶ ማቆያ ተገብቶ የመጀመሪያ ምርመራ ተደርጎላቸው ከነኛ 13ቱ ደግሞ አንደኛው ድጋሚ ተገኝቶበት ሌሎችም ደግሞ በስታንዳርዱ መሰረት 14 ቀኑ እየጠበቁ ነው ያሉት። እንግዲህ በዛ በለይቶ ማቆያ ውስጥ ብሏል።
የሶማሌ ክልል 172 የኮሮና ቫይረስ ያለባቸው መገኛ በመሆን ከአዲስ አበባ ቀጥሎ ሁለተኛው ክልል ነው። ከነኝም መካከል አብዛኞቹ ከሶማሊያና ጅቡቲ የተመለሱ ኢትዮጵያውያን ሲሆኑ የተወሰኑ ደግሞ የክልሉ ነዋሪዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ለተከታዩ መጽሔት ርዕስ ወደ ምዕራብ ኢትዮጵያ እንሻገራለን። ባለቤቴ ታስሮ የገቢ ምንጫችን በመቋረጡ ለልጆቼ ወተት መግዛት አቅቶኝ ተቸግሬያለሁ ሲሉ አንዲት የነቀምቴ ነዋሪ አማረሩ። 17 ሰዎች መታሰራቸውን ያረጋገጡት የወረዳው ፖሊስ ኃላፊ በበኩላቸው ጉዳዩ በማዘዣ ማዕከሉ አስተዳደር እየታየ ነው ብለዋል። በሌላ በኩል በግንቢ ከተማ ሸማቂዎችን ደግፋቸዋል ተብለው ከተያዙ ከአንድ ወር በላይ ታስረው ከነበሩ መካከል ጥቂቶቹ መለቀቃቸውን፣ አንድ ታስረው መፈታታቸውን ያመለከቱ ግለሰብ ተናገሩ። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ በወንጀል ተጠርጥረው የተያዙና እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን አዋጅ በመተላለፍ የታሰሩ እንጂ የፖለቲካ አመለካከታቸው ሳቢያ የታሰሩ የሉም ሲሉ አስረድተዋል። ናኮር መልካ ዝርዝሩን ይዟል።
ወይዘሮ ፍሬዘር መሰለ ይባላሉ። የነቀምቴ ከተማ ነዋሪ ናቸው። መንግስት ኦነግ ሸኔ በማለት የሚጠራቸውና ራሳቸውን የኦሮሞ ነጻነት ሸማቂዎች በማለት የሚጠሩ አካላትም ከመደገፍ ጋር በተያያዘ ባለቤታቸው በተደጋጋሚ እንደታሰሩባቸው ገልጸዋል። የሁለት ልጆች እናት መሆናቸውን የሚናገሩት ወይዘሮ ፍሬዘር ባለቤታቸው በመታሰራቸው ምክንያት ልጆቻቸውን ለማኖር መቸገራቸውን ገልጸዋል።
ይመጡና ከመሸ በኋላ ከቤት ይዘው ይወጣሉ። ምንም ማድረግ አንችልም። ስንሄድ ደግሞ ማንም ሊቀበለን አቤቱታችን ራሱ የሚቀበለን ሰው የለም። ለልጆች ምግብ አለ፣ ማንም ያስተዳድርልኝ ሰው የለም። በቃ ራሴ ተቸግሬ የምኖረው ካጣውም ካገኘውም። በሻይ ቡና ነበረ የምተዳደረው። ያ ሻይ ቡና ገብቼ ነው ልጅ ያለው። የልጆች ወተት ክፍያ የለ ምን የለ። በቃ በጣም ተቸግረን ያለ ነው። በጣም ተመቶ በጣም ተደብድቦ ከመጠን በላይ አንድ ወር ሙሉ ሆስፒታል የተኛው ማንም አጋዥ አልነበረ ነው። ተደብድቦ ሰው ማናገሩን ለማይችልበት ሁኔታ ላይ ነበረ። ያንን ሁሉ አልፎ መቀመጡ ላይ ስለም ስቲል አሁን ላይ ራሱ ኦፕሬሽን የተደረገው የተገራ ቱቦ ወደታች ወጥቶ ነው ሲመቱት ማለት ነው። ግን እግዚአብሔር ይመስገን ከዛ ሁሉ ድኖ የዛም ስልጠና ሂዷል ተብሎ ከስልጠናው መጥቶ ሁለት ሳምንቱ ነው ገና አሁን የተያዘበት። 2012 ሰባት ነው የታሰራ። አሁን ብዙ ቦታ ሂጅ ጠይቅ ያለው ፖሊስ ጣቢያዎች ሂጅ ያለው ከተማ አስተዳዳሪም ደግሞ ከንቲባው ቢሮቹ ራሱ ይህን እንዳጠይቅኝ ነው ያለው። ካፍዋ ውስጥ ነን እና ማንም ነው የምንጠይቀው ሌላ አስተዳዳሪ ያለ ወይ የዚህ ሀገር ስንለው ውጡልን ብሎ ነው ያስወጣን ራሱ ከቢሮ። እንግዲህ ማንን እንደምንጠይቅ ግራ ገባን። ፍርድ ቤት ሂደናል። ፍርድ ቤት ደግሞ እነሱን ማግዛን ስልማሉ ያው እንግዲህ ቁጭ ብለናል። አሁን
ከባለቤታቸው ውጪ ከሰባ ሰዎች በላይ በተለያዩ የነቀምቴ እስር ቤቶች ታስረው እንደሚገኙም መረጃ እንዳላቸውም ጭምር ተናግረዋል። መንግስት እንዲያደርግላቸው የሚፈልጉትንም እንዲያብራራሉ ወይዘሮ ፍሬዘር።
የሚሰማ አካል ካለ በተለይ መንግስት አካል የሚሰማ ከሆነ ይህን ነገር ቀረበ እግዚአብሔር በቃ እኛ መኖር ነው የምንፈልገው። ሰርተን ነው የምንኖረው። ከእጅ ዳፍ ነው ኑሯችን በሙሉ ማለት ነው። እና በቃ ባይመላለሱብን ወንጀል ሰርቶ ካለ ደግሞ ከፈርድበት እንቁጭ ማውቀን ብንቀመጥ ነው ምለው። በቃ በየጊዜው መጥቶ ከሚያሰቃዩ ልጆቻችን ከሚሰቃዩ አንደኛዬን አውቄ ቁጤን አውቄ ቁጭ እየኖራለሁ።
በዚህ ዙሪያ ማብራሪያ ለማግኘት ወደ ከተማው ከንቲባ አቶ በሪሶ ተመዝገን በተደጋጋሚ ደውለን አልተሳካም። የነቀምቴ ፖሊስ ኃላፊ ኮማንደር ረቢቱ ደቻሳንም በስልክ ለማግኘት ያደረግነው ጥረት አልተሳካም። በተመሳሳይ ሁኔታ በሆሮ ጉድሩ ወለጋ አሙር ወረዳ ሸማቂዎችን ከመደገፍ ጋር ተያይዞ ከ20 ሰዎች በላይ በአሙር እስር ቤት ከታሰሩ አንድ ሳምንት እንዳለፋቸው አቶ ጉርሜሳ ለሜሳ የተባሉ ግለሰብ ተናግረዋል። እነዚህ ግለሰቦች የኢትዮጵያ ህገ መንግስት እንደሚለው በ48 ሰዓት ውስጥ ፍርድ ቤት አልቀረቡም ወይም ነጻ ተብለው አልተለቀቁም ብለዋል። የእርሳቸው አባት በመታሰራቸው በቤተሰቡ ላይ ደረሰ ስላሉት ጉዳትም እንዲያብራራሉ። አባታችን የታሰረበት ምክንያት በጫካ ታጥቆ የሚንቀሳቀሰው ልጅህን ለመንግስት አስረክብ ተብሎ ይመስለኛል። ከአባቴ ውጭ ሌሎች ከሀያ በላይ ሰዎች ታስረዋል። ከታሰሩ አንድ ሳምንት ቢሆንም አንድም የተጠየቁት ነገር የለም። ከ18 ዓመት በላይ የሆነ ሰው ተጠያቂው ባለቤቱ እንደሆነ ነው የማውቀው። አባቴ ልጅን አምጣ ተብሎ በመታሰሩ ሌሎች አርሶ አደሮች ዘር በሚዘሩበት ወቅት ላይ የእኛ መሬት ላይ ግን እየተዘራ አይደለም። መሬታችን አልታረሰም። ከአባቴ ውጪ ሌሎች የታሰሩ አርሶ አደሮችም ስላሉ መሬታቸውንም ባለማረሳቸው በሚቀጥለው ዓመት የምንበላውን ልናጣ እንችላለን። የአሙሩ ወረዳ ፖሊስ ኃላፊ ኢንስፔክተር ፍሮምሳ ኦልጅራ በተነሳው ቅሬታ ላይ ምላሽ አላቸው።
ከፈትጎ መንድ ፖስ
ሰዎች እየታሰሩ ያሉት የማዘዣ ማከል አስተዳደሩ ባስቀመጠው አቅጣጫ መሰረት ነው። እነዚህ ግለሰቦች በጫካ ታጥቀው ለሚንቀሳቀስ ጠላት መረጃ ይሰጣሉ፣ ይደግፉማል ተብለው የተጠረጠሩ ናቸው። እነዚህ ሰዎች እንደተባለው አንድ ሳምንት ቢቆዩም ውሳኔ የሚሰጣቸው ፍርድ ቤት ሳይሆን ማዘዣ ማከሉ ነው። ልጃቸውን አምጡ ተብለው የታሰሩ ጥቂት ሰዎችም የታሰሩበት ምክንያት አለው። ልጆቻቸው በጫካ ውስጥ እየተንቀሳቀሱ የጦር መሳሪያ ከሰዎች ይወስዳሉ፣ ሰላማዊ ሰዎችንም ይገላሉ። ባለው ሁኔታ ሰላም አለ ማለት ስለማይቻል ሰላም ለማውረድ በማዘዣ ማዕከሉ አቅጣጫ ተቀምጧል። እስር ቤት ውስጥ ለኮሮና ቫይረስ እንዳይጋለጡም ጥንቃቄ እየተደረገ ነው። መታጠብ እንዲችሉ ውሃና ሳሙና ሌሎችም ነገሮች የተመቻቹበት ሁኔታ አለ። በሌላ በኩል በምዕራብ ወለጋ ግንቢ ከተማ ሸማቂዎቹን ተደግፋላችሁ ተብለው ከታሰሩ ሰዎች መካከል ጥቂቶቹ መፈታታቸውን አንድ ለደህንነቴ ስለምሰጋ ስም አይጠቀስ ያሉ ታስረው እንደተፈቱ የሚናገሩት ግለሰብ ገልጸዋል። እኚሁ ግለሰብ የታሰሩ ግለሰቦችን ቁጥር በውል ባያውቁም 30 የሚሆኑት መፈታታቸውን ማወቃቸውን ገልጸዋል። ለምን እንደታሰሩም ሆነ ለምን እንደተፈቱ አለማወቃቸውንም አክለው ተናግረዋል። በተነሱት የእስር ቅሬታዎች ላይ ምላሽ የሰጡት የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ ወንጀል በመስራት ተጠርጥረው ወይም የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን አዋጅ በመተላለፍ እንጂ በፖለቲካ አመለካከታቸው የታሰሩ የሉም ብለዋል። ታጥቀው ከሚንቀሳቀሱ አካላት ጋር በተያያዘ ሊታሰሩ የሚችሉ እንዳሉ ግን አልሸሸጉም። አቶ ጌታቸው
የታሰሩ ሰዎች በክልላችንም በሀገር አቀፍ ደረጃም ሁለት አካሄዶች ነው ያሉት። አሁን በአጠቃላይ የሚታዩ ችግሮች አንደኛው ኮቪድ-19 ለመከላከል የሚወሰዱ አስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለማስተግበር ሰው የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ የህግ በላይነትን ለማስከበር ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበር እና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቁበት ሁኔታ አለ። ከዚህ በዘለለ በማናለብኝነት ምንም መሰረታዊ በሌለው ነገር ታሰር ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አጠራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ቦታ ሰው ታሰረ፣ እዛ ሰው ሞቴ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃንም በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ ፈልጋለሁ።
የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ባለፈው ሳምንት ለሀገር ውስጥ ብዙሃን መገናኛ በሰጡት መግለጫ በምዕራብ ኦሮሚያ ታጥቀው ከሚንቀሳቀሱ አካላት እርሳቸው ኦነግ ሸኔ ከሚሏቸው ኃይሎች መካከል ታጥቀው ከሚንቀሳቀሱ መካከልና ወንጀል በመፈጸም የተጠረጠሩ 48 ግለሰቦችን መያዛቸውን አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ ርዕሰ ዜና ደግሞ ወደ ብሩንዲ ይወስድናል። የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ትላንት በልብ ድካም ሳቢያ ማረፋቸውን የአገሪቱ መንግስት ይፋ አድርጓል። ስልጣን ለመልቀቅ 2 ወራት ሲቀራቸው ነው ያረፉት ንኩሩንዚዛ። አሞኛል ካሉ በኋላ ከትላንት በስቲያ ምሽት ካሩሲ በተባለ ሆስፒታል ህይወታቸው ማለፉን ነው የመንግስቱ መግለጫ ያስታወቀው። በአሜሪካ ድምፅ የማዕከላዊ አፍሪካ አገልግሎት ዘጋቢዎች ኤድዋርድ ሬማ እና ፍሬዴሪክ ንኩንዴጄ ያጠናቀሯቸውን ዘገባዎች አዳነች ፍስሐዬ ጨብቃ ታቀርበዋለች።
የሟቹ ፕሬዚደንት ባለቤት ዴኒስ ቡኩሚ ንኩሩንዚዛ በኮቪድ-19 በሽታ ተይዘው ወደ ናይሮቢ ኬንያ ተወስደው ሕክምና ላይ መሆናቸው ተዘግቧል። የእሳቸው መታመም ታዲያ ባለቤታቸውም ቫይረሱ ተላልፎባቸዋል የሚል ወሬ እንዲዛመት ምክንያት ሆነ ነበር። የ55 ዓመት ዕድሜው ፕሬዚደንት እንደ አውሮፓ አቆጣጠር በ2005 ዓመተ ምህረት ከ15 ዓመታት በፊት ማለት ነው ስልጣን የያዙት የብሩንዲ የእርስ በርስ ጦርነት ባበቃበት ወቅት ነበር። ከ10 ዓመታት በፊት እንደገና ለፕሬዚዳንትነት ተመረጡ። ለ3ኛ ጊዜ ለመወዳደር መወሰናቸው ግን የከሸፈ የመፈንቅለ መንግስት ሙከራ አስከትሎ ግጭት በማስነሳቱ በመቶዎች የሚቆጠሩ ሰዎች ለህልፈት ተዳርገዋል። በመቶ ሺዎች የሚቆጠሩ የሀገሪቱ ተወላጆች ደግሞ ከሀገር ለመሰደድ ተገደዱ። አሁን ታዲያ ባለፈው ግንቦት ወር በተካሄደው ምርጫ ፕሬዚዳንቱ ራሳቸው የጠቆሟቸው ተወዳዳሪ ጀነራል ኤቫሪስት እንዲያሽሚዬ ካሸነፉ በኋላ እንደ አውሮፓ አቆጣጠር በመጪው ነሐሴ 20 ቀን ስልጣኑን ለአዲሱ ፕሬዚደንት እንዲያስረክቡ ታቅዶ ነበር። በብሩንዲ ህገ መንግስት መሰረት የሀገሪቱ ፕሬዚደንት በሞት ከተለየ በብሔራዊ ሾንጎ ፕሬዚደንት ይተካል። እስካሁን ባለው ጊዜ ግን የብሔራዊ ሾንጎ ፕሬዚደንት ፓስካል ኒያቤንዴ መቼ በወንበሩ እንደሚቀመጡ የተገለጸ ነገር የለም። አሲፊክ ማኔራቲዛ የተባሉ የህግ ምሁር ስለመተካካት ጉዳይ አንዳንድ እውነታዎችን ጠቁመዋል። አንድ ፕሬዚደንት በሞት ከተለየ ወይም ከስልጣን ከወረደ እንዴት እንደሚተካ ህገ መንግስቱ በግልጽ አስቀምጧል። ነገር ግን ስልጣን ለመያዝ የተዘጋጀ መሪ ያለ እንዴት ሟቹን ፕሬዚደንት መተካት እንደሚቻል ህገ መንግስቱ ያለው ነገር የለም ይላሉ ካናዳ በሚገኘው ኦቶዋ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ማኔራ ኪዛ። የመንግስት ቃል አቀባይ ፕሮስፐር እንታሆርዋሚዬ ከዶቼ ቬለ ጋር ባደረጉት ቃለ መጠይቅ የቡሩንዲ ህዝብ እንዲረጋጋና መጸለዩ እንዲቀጥል እንጠይቃለን ብለዋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት እንኩርንዚዛ ሀገሪቱን የገዙት ፍርሃት በማስፈንና ተቃውሞን በመጨፍለቅ ነው ብለዋል። ዓለም አቀፍ የወንጀል ችሎት የእንኩርንዚዛ ታማኝ ወታደሮች በፖለቲካ ተቃዋሚዎች ላይ ሰቆቃን፣ ግድያንና አስገድዶ መድፈርን ያካተቱ የጦርነት ወንጀሎች ፈጽመዋል የሚል ክስ ከሶስት ዓመታት በፊት ባቀረበበት ወቅት ከዓለም አቀፍ የወንጀል ችሎት ጋር አልተባበርም በማለት ብሩንዲ ከችሎቱ አባልነት ወጥታለች። የተባበሩት መንግስታት የሰብአዊ መብት ካውንስል በምስራቅ ብሩንዲ የነበረውን ጽህፈት ቤቱን እንዲዘጋ ብሩንዲ ከሁለት ዓመታት በፊት አዘዘች። የሰብአዊ መብት ካውንስል መንግስቱ ህዝቡን እየበደለ ነው፣ የፍጅት አደጋም ሊኖር ይችላል የሚል ዘገባ ካወጣ በኋላ ነበር መንግስት ጽህፈት ቤቱን የመዝጋት እርምጃ የወሰደው። ባለፈው ግንቦት ወር ደግሞ የኮሮና ቫይረስ ወረርሽኝ ባለበት በሆነ ወቅት የብሩንዲ መንግስት ምንም አይነት ምክንያት ሳያቀርብ አራት የዓለም የጤና ድርጅት ባለስልጣኖችን ከሀገሪቱ አባሯል። እንኩርንዚዛ ቦርን አጌን ወይም የእንደገና መወለድ ክርስትና እምነት ተከታይ የነበሩ ሲሆን እንደ ባለቤታቸው ፓስተር ወይም ቄስ ነበሩ። ኮሮና ቫይረስን በሚመለከት እግዚአብሔር ለአማኝ የሀገሪቱ ዜጎች ልዩ ጥበቃ ያደርጋል ይሉ እንደነበር ታውቋል። በሀገሪቱ በኦፊሴል በተገለጸው መሰረት እስከ ትላንት በነበረው ጊዜ 83 የኮቪድ-19 በሽተኞች አሉ። አንድ ሰው ሞቷል። የዓለም ባንክ በገለጸው መሰረት ቡሩንዲ በዓለም እጅግ ድሃ ከሚባሉት ሀገሮች አንዷ ነች። አብዛኞቹ የሀገሪቱ ተወላጆች በተለይም በገጠሮች ያሉት በድህነት እንደሚኖሩ ተዘግቧል። ነገር ግን ሟቹ ፕሬዚደንት በመኸር ስራ ወቅት አርሶ አደሩን በመርዳታቸውና የጸሎት ስነስርዓት ያካሄዱ ስለነበር በገጠር ነዋሪዎች ዘንድ ከፍተኛ ድጋፍ እንደነበራቸው ተገልጿል። የህዝብ ሰው የሚል ስያሜም አግኝተው እንደነበር ታውቋል። ከአምስት ዓመታት በፊት መፈንቅለ መንግስት ከተሞከረባቸው በኋላ ያኔ የሀገሪቱ መዲና የነበረችው ቡጁምብራን ትተው እንጎዚ ወደ ተባለችው ሰሜናዊት የትውልዳቸው ከተማ ተዛውረው ነበር።
አሁን ወደ ሰሜን ሸዋ ነው የምንሻገረው። በሰሜን ሸዋ ዞን እንሳሮ ወረዳ በኮቪድ-19 ህይወቱ ያለፈን አንድ ግለሰብ ተሰባስበው የቀበሩ 57 ሰዎች ወደ ለይቶ ማቆያ እንዲገቡ ተደረገ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ለአሜሪካ ድምጽ ራዲዮ እንዳስታወቀው ግለሰቡ አደጋ ደርሶበት ህይወቱ ቢያልፍም በተደረገለት የናሙና ምርመራ ግን ለኮሮና ቫይረስ መጋለጡ ተረጋግጧል። መስፍን አራጌ ዝርዝሩን ይዟል።
አዲስ አበባ ውስጥ በቀን ስራ በግንበኛነት የሚተዳደረው ግለሰብ በስራ ላይ ያለ በመውደቁ በአካባቢው ወደሚገኝ የጤና ተቋም ለህክምና ይላካል። ለህክምና የገባው ግለሰብ ህክምና እየተሰጠው ናሙናም ይወሰድለታል። ግና የናሙና ውጤቱ ይፋ ከመሆኑ በፊት ህይወቱ ያልፋል። እናም ቤተዘመድ አስከሬን ይዞ እንዲሄድ በመታዘዙ ወደ ሰሜን ሸዋ ዞን እንሳሮ ወረዳ ለቀብር አቀና። ወዳጅ ዘመድ፣ ጎረቤት፣ ጓደኛ ተሰባስቦ ግለሰቡን አፈር አለበሰ። በማግስቱ ግን ያልተጠበቀው ውጤት ይፋ ሆነ። የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ማሙ ሽልማ እንደገለጹት ወድቆ ህይወቱ ያለፈው ግለሰብ ኮቪድ-19 እንዳለበት ተረጋገጠ።
እንግዲህ የዚህ ግለሰብ ውጤት እሱ ከተቀበረ ከአንድ ቀን በኋላ ይፋ ይደረግና በእኛ ዞን አማካይነት ተደውሎ ለእኛ ጤና መምሪያ ለወረዳው ደውሎ ውጤቱ የሚያሳይህን ስለሆነ አብረው የነበሩ ግለሰቦችን ደግሞ ምርመራ ይደረግላቸው የሚል አቅጣጫ ተሰጥቶ በለቅሶ ላይ የነበሩ ቤተሰቦች፣ ሊያስተዛዝኑ የሄዱ ግለሰቦች፣ አጠቃላይ ወደ 57 አካባቢ ግለሰቦችን በወረዳው ላይ በሚገኘው የለይቶ ማቆያ ገቡ ተደርጓል። የሚገባውን ክትትል የተደረገላቸው ናሙና እየተወሰደ በአጭር ጊዜ ውስጥ ውጤታቸው ይታወቃል። አሁን ወደ 21 ሰው አካባቢ ቦታውም ስላልተመቻቸው ወደ ደብረ ብርሃን የለይቶ ማቆያ ማዕከል አምጥተናቸዋል።
መቼ ነበረ ሰውየው ቀብራቸው የተፈጸመው?
እንግዲህ እኛ ጋር በደረሰን መረጃ መሰረት በ29 ተቀበሩ፣ በ30 እንደተነገራቸው ነው።
እነዚህን 57 ሰዎች ወደ ኳራንታይን የገቡት
ትላንትናም ከትላንት ወደ አንድና በሁለት ነው።
በኢትዮጵያ ጤና ኢንስቲትዩት የተዛማጅ በሽታዎች መከላከል ከፍተኛ ኤክስፐርት ጌታነህ አብርሃምን በዚህ ጉዳይ አናግሬያቸው ነበር።
አጣሪ ሰዎች ናሙና ተወሰደ። ናሙናው ከተወሰደ በኋላ ውጤቱ ሳይታወቅ አስከሬን እንዴት ይሸኛል?
ትክክል ነው። ዋናው ነገር የወሰድክለት ኮሮና ከሆነ መስራት ያለባቸው ተከታይ ነገሮች ላይ ለማትኮር ነው፣ እንዳይተላለፍ ለማቆረጥ ነው። አንድ ሰው ተይዞ ሊሞት ይችላል። ችግሩ ከሱ ወደ ቀጣይ እንዳይተላለፍ ለማቆረጥ ነው። እዚህ ብቻ አይደለም፣ አንዳንድ ክልሎች እየሰማ ይሆናል ናሙና ተወስዶለት ወይ ከሄደ በኋላ ፖዚቲቭ ሆነ እንደዚህ እንዛባላለን። ስለዚህ ሰዶ ማሳደድ ከሚሆን ናሙና እስከወሰድን ድረስ ውጤቱ እስካልነገርን ድረስ መልቀቅ የለብንም።
ኤክስፐርቱ ከሰው ኃይልና ከግብአት አቅርቦት ጋር የተያዙት እጥረቶችም ችግሩን እያባባሱት እንደሆነ ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የህብረተሰብ ጤና ባለሙያ ግን ያፈጻጸም ችግሮቹ ጎልተው የወጡት የበሽታ መከላከል ቁጥጥር ፕሮቶኮል በአግባቡ ባለመተግበሩ ነው ይላሉ።
አካሄዱ ልክ አይደለም ብዬ ነው የማምነው። ምክንያቱም አንድ አስከሬን ተመርምሮ ውጤቱ ሳይታወቅ ወደ ህብረተሰቡ ወይም ለቀብር አስፈጻሚ መመለስ የለበትም። ለቤተሰብ ውጤቱ በአግባቡ በ24 ሰዓቱ ሳይጠብቅ መታወቅ አለበት። ምክንያቱም አስከሬን ይዞ ሰው ላይቀመጥ ይችላል። ከተመለሱ በኋላ መፈለጉ አስቸጋሪ ነው የሚሆነው። ስለዚህ እዛው እያሉ ውጤቱን አሳውቆ ውጤቱ ፖዚቲቭ ከሆነ ሰዎቹ ርቀው ሳይሄዱ ኳራንታይን ውስጥ መግባት አለባቸው ማለት ነው። ከዛ ባሻገር ደግሞ እንዲህ አይነት ነገሮች በሽታ መከላከል ፕሮቶኮል ጋር አብሮ የሚሄድ ስላልሆነ ይህንም ለወደፊት እንዳይደገም ከፍተኛ ባለስልጣናት ሊሆኑ ይችላሉ ወይም የጤና ጽሕፈት ቤት ኃላፊዎች የቁጥጥር ስራውን አጠናክረው መቀጠል አለባቸው ብዬ አምናለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምንሻገረው። ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ። አድማጮች ከፕሮግራሙ በፊት ታዲያ አንድ ሰው ላስተዋውቅ። ከዛሬ ጀምሮ ይህን ፕሮግራም እያቀናበረ የሚያቀርብልንን በቅርቡ ዝግጅት ክፍላችንን የተቀላቀለውን ደረጀ ደስታን። ደረጀ ደስታ እንኳን ደህና መጣ።
እንኳን ደህና ቆየኝ ያሉላ።
ደረጀ ደስታ ዘኢትዮጵያ እንደ ቅጽል ስም ለረጅም ዓመታት ዋሽንግተን ዲሲ አካባቢ ታሳትሞ በነበረው ጋዜጣ ነው የምትታወቀው። የአሜሪካ ድምፅ ራዲዮን ከተቀላቀል ከጥቂት ሳምንታት ሆነዋል። በርቀት ነበር ያስተዋወቅኩ ደረጀ። አሁን ያለንበት ሁኔታ ባለመፍቀዱ አሁንም አንተም ከቤትህ እኔም ካለሁበት መኖሪያ ቤት ሆነን እየተነጋገርን ያለ ነው። አሜሪካ ድምፅ ራዲዮ ከፍተኛ እውቅና ያለውና ተወዳጅ ፕሮግራም የፕሮግራሙን ያህል በሚወደደው ጋዜጠኛ ዛሬ በጡረታ የአሜሪካ ድምፅ ለቀዋል። በአዲሱ አበበ የሚዘጋጀውን በኢትዮጵያና በአሜሪካ መካከል እንደ ድልድይ ሆኖ የሚያገለግል ተወዳጅ ፕሮግራም ኢትዮጵያውያን በአሜሪካ ከዛሬ ጀምሮ ተረክበህ ልታስተናግድ ነው። ተዘጋጅተሃል?
እንግዲህ አዎ፣ ይመስለኛል
ይመስለኛል ብቻ ነው
እንግዲህ ተዘጋጅቻለሁ ነው ምለው። ውጤቱን ደግሞ አድማጭ ይናገራሉ ብዬ ነው።
የአዲሱ ፕሮግራም በነበረበት ጊዜ የመከታተል እድል ገጥሞ ያውቃል? ኢትዮጵያውያን በአሜሪካ እንደ አድማጭ ታውቀዋለህ?
አዎ አውቀዋለሁኝ። አዲሱንም ፕሮግራሙንም ሁለቱም የማከብራቸው ፕሮግራምና አዲሱንም በጋዜጠኝነቱ የማከብረው ጋዜጠኛ ነው።
እንግዲህ ዛሬ ሜዳውም ይኸው ፈረሱም ይኸው ተብለሃል። የኢትዮጵያውያን በአሜሪካ በዘ ኢትዮጵያ የኢትዮጵያ ጉዳዮችን የኢትዮጵያ ወቅታዊ ሁኔታዎችን ለረጅም ዓመታት እንደጻፍከው ቀደም ብዬ በመግቢያ እንደጠቆምኩት በኢትዮጵያውያን በአሜሪካም የኢትዮጵያውያን ሕይወት የምንፈትሽበት ፕሮግራምነቱ ይቀጥላል። ደረጀ በድጋሚ እንኳን ደህና መጣ፣ እንኳን ተቀላቀልከን። ከቢሮ ሆነንም በተሻለ መቀራረብ ሰራበት አጋጣሚ እስኪፈጠር ድረስ እንግዲህ በጥሩ መንፈስ አብረን መስራትን እንቀጥላለን።
በጣም አመሰግናለሁ አሉላ ስለሰጠኝ እድል። እንግዲህ ያው በዘኢትዮጵያ ጋዜጣ አማካኝነት ውጭ ያለውንም ኮሚኒቲ ሳገለግል የቆየው በመሆኔ ያንኑ አገልግሎት እቀጥልበታለሁ ብዬ ተስፋ አረጋለሁኝ እና የአዲሱን ያህል አረገው ባልችል ምናልባት የደረጀን ያህል አረገዋለሁ ብዬ አስባለሁ።
ግርም ነው ደረጀ። አሁን በቀጥታ ወደ ዝግጅት እንዘልቃለን። እግዜር ይስጥልኝ።
አመሰግናለሁ አሉላ።
ረጀና መሰግናለሁ። በዛሬው ኢትዮጵያን በአሜሪካ ዝግጅታችን ወደ ዋሽንግተን ዳላስ ኢንተርናሽናል እንዲሁም ወደ ሬጋን ናሽናል የአውሮፕላን ጣቢያዎች ነው የምንወስዳችሁ። በየቀኑ ብዙ ሺህ ሰዎች በሚርመሰመሱባቸው በእነኚህ ግዙፍ የመንገደኞች አውሮፕላን መናኸሪያዎች ውስጥ ብቅ ጥልቅ ከሚሉ ጥቂት ሰራተኞችና አልፎ አልፎ ጭልጭል ከሚሉ መንገደኞች በስተቀር ምንም አይታይም ይነናል ደረጀ። በዛሬው የመጀመሪያ ቅንብሩ በኮሮና ቫይረስ ወረርሽኝ ሳቢያ በደረሰው የኢኮኖሚ ቀውስ ብዙዎቹ የዓለም አየር መንገዶች ስራዎቻቸውን አቆመዋል። በዚህም የተነሳ በርካታ የአየር መንገዶችና የአውሮፕላን ማረፊያዎች ሰራተኞች ስራቸውን ለማጣት ተገደዋል። ከነኚህም ውስጥ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ይገኙበታል። በዚህ ጉዳይ ላይ ያተኮረው ኢትዮጵያውያን በአሜሪካ ዝግጅታችን የመጀመሪያው ክፍል ቀጥሎ ይቀርባል።
ዓለምን የወረረው የኮሮና ቫይረስ ቀድሞና ፈጥኖ ጸጥ ካደረጋቸው ትላልቅ የኢኮኖሚ ተቋማት መካከል አየር መንገዶችና አውሮፕላን ማረፊያዎች ዋነኞቹ ናቸው። በመላው ዓለም ያሉ አየር መንገዶች 15000 የሚሆኑ ጀቶቻቸውን ከበረራ ውጪ አድርገዋቸዋል። በርካታዎቹም ኪሳራ እየደረሰባቸው መሆኑን ያወጁ ነው። አየር መንገዶቹን ለመታደግ የተመደበው የበጀት ድጎማ በቂና ኪሳራቸውን የሚሸፍን ሆኖ አለመገኘቱን የሥራ ኃላፊዎቹ እየተናገሩ ነው። በተፈጠረው ቀውስም ብዙዎች ስራቸውን አጥተዋል። ዛሬ ግን ሁኔታዎች ፈራ ተባ እየተባለም ቢሆን ወደ ቀደመው መልካቸው እንደሚመለሱ በስፋት እየተነገረ በመሆኑ አጓጊ ተስፋ አንሰራርቷል። ይሁን እንጂ በድንገት ድርግም ብሎ ጠፍቶ የነበረው ነገር ሁሉ በአንድ ቀን ተመልሶ ያንሰራራል ማለት አይደለም የሚሉም አሉ። በዚህ ሁሉ ነገር ውስጥ ስራ ያጡ በርካታ ኢትዮጵያውያን አሜሪካውያን የወደፊት ዕጣ ፈንታቸው ምን እንደሚመስል መመልከትና መፍትሄም ካለ ለማመላከት በዋሽንግተን ዳላስና ዋሽንግተን ሬገን ናሽናል አውሮፕላን ማረፊያዎች የሚሰሩትን ኢትዮጵያውያንን አነጋግረናል። ኢትዮጵያውያን በአሜሪካ አቶ ሚካኤል ሶርቁ ቀደም ሲል ከ2004 እስከ 2014 ድረስ በዋሽንግተን ዳላስ ዩናይትድ ኤክስፕረስ ውስጥ ከ2014 ጀምሮ ደግሞ እስካሁን በዋሽንግተን ሬጋን በአሜሪካን ኤርላይንስ ማኔጅመንት ውስጥ በማገልገል ላይ ይገኛሉ።
በአለፉት 12 ወሮች ውስጥ 23.9 ሚሊዮን የሚሆኑ የሀገር ውስጥ መንገደኞች በዋሽንግተን ሬጋን ኤርፖርት ተስተናግደዋል። እንግዲህ በዳላስና ሬገን ናሽናል ጋር ሁለቱ አንድ ላይ 47 ሚሊዮን ፓሰንጀሮችን አስተናግደዋል።
እነዚህ ኤርፖርቶች ግን በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ ዛሬ የመዘጋት ያህል ጭር ብለዋል። ለምሳሌ በዋሽንግተን ዳላስ ኢንተርናሽናል ኤርፖርት ውስጥ የሚሰሩት አቶ ደረጀ ኪዳኔ ተምትሜ እንዲህ ብለዋል።
በአሁኑ ሰዓት በዚህ በሽታው ምክንያት ምንም እንቅስቃሴ የለም። እንቅስቃሴ ትንሽ ተዳክሟል። አሁን ትንሽ እንደውም ኢንተርናሽናል ፍላይቶች ያሉት አትሊስት ብሪቲሽ፣ ኢትዮጵያን እና ሳውዝ አፍሪካን እና ኢጅፕት ነው ያለው። ሌሎቹ የዩናይትድ ተወሰኑ ናቸው። ሰራተኛው ራሱ ኤርፖርት ጭር ብሏል። በእውነት እስከ ሰዓት በኋላማ ሰውን የሚበላ ይመስላል። ያን ያክል ኤርፖርት ምንም እንቅስቃሴ ሲያጣ ምንም ነገር ያስፈራል ደረጃ ላይ ነው ያለ
አቶ ደረጀ። ሁለት የተለያዩ ስራዎች የነበሯቸው መሆኑን የገለጹልን ሲሆን ከቀውሱ ወዲህ ከአንደኛው ተቀንሰው ከሌላኛው ጋር ብቻ አንደኛውን ስራ እየሰሩ መሆኑን ነግረውናል። አሁን የሚሰሩት IAM ለተባለ ኩባንያ መሆኑንም ጠቅሰዋል። እርሶ ብቻውን ነው የሚሰሩት እዛ ወይስ ባለቤቶም አብረው ነው የሚሰሩት? ብቻቸውን? ሁለታችሁም እዛ ነው የሚሰሩት? ባለቤቶስ ተቀንሰዋል ወይስ አሁንም እዛው እየሰሩ ነው?
እሷ ቤቷ ናት ያለች።
በዚህ እንግዲህ አንዳንድ ቦታ ባልና ሚስት የተቀነሱበት አንዳንድ ቦታ
እንደ ሁለቱም የሚቀነሱበት ጊዜ አለ። አሁን በብዛት ያለው ባልና ሚስቶች እንትንም የሚሉበት ቦታ ላይ ሁለቱም ይቀነሳሉ።
እንደተባለውም ብዙዎቹ ከስራ በመቀነሳቸው በዚያ ላይ ደግሞ ከስራ ለመቀነሳቸው ምክንያት የሆነው ቫይረሱ እንዳይንቀሳቀሱ ያገዳቸው በመሆኑ በየቤታቸው ተቀምጠዋል። አብዛኞቹ ሙሉ ለሙሉ ከስራ ገበታቸው ተነጥለው ሁኔታዎችን በመጠባበቅ ላይ ናቸው። ለማቶ ግርማ ሽፈራው ከ2014 ጀምሮ ላለፉት 7 ዓመታት በዋሽንግተን ዳላስ ኢንተርናሽናል ኤርፖርት EIM በተባለው ድርጅት ስር እንደሚሰሩ ገልጸውልናል። በምን ሁኔታ ላይ እንደሚገኙ ጠየቅናቸው። አሁንም ስራ ላይ ነው?
አዎ፣ የተወሰነውን እሰራለሁ።
የተወሰነውን ሲሉ ምን ማለት ነው?
ከዚህ በፊት እንግዲህ እንደምታወቀው አብዛኛዎቻችን ሁለት ስራ ነው የምንሰራው በተለያዩ ድርጅቶች ውስጥ። በአሁኑ ወቅት ይህን በሽታ ተከትሎ የተወሰኑ ድርጅቶች ያው ወደ መዝጋቱም ገደማ ናቸው። በመሆኑም አሁን አንዱን ብቻ ነው እየሰራው ያለሁት። ብዙዎቹ ጓደኞቻችን ደግሞ አብዛኛው ተዘግቷል። ኤርፖርቱን እንግዲህ እንደ ድሮው አይንቀሳቀስም። በአሁኑ ወቅት የተወሰነ እንቅስቃሴ ብቻ ነው እየተካሄደ ያለ። በዚህ ምክንያት ነው የተወሰነው ስራ የምንሰራው።
እንግዲህ ቀደም ሲል ሁለት ስራ ነበር የሚሰሩት፣ አሁን አንድ ነው። ይሄ አንዱ ብቻ ለኑሮ መቋቋሚያ መደጎሚያ በቂ ነው?
በቂ ነው ማለት አይቻልም። እንግዲህ ካለው ጠቅላላ ችግር አንጻር ተነስቶ እንጂ በፊትም በቂ ባለመሆኑ ነው ሁለት ስራ ለመስራት የምንገደደው። እንደምታውቀው ቨርጂኒያ አካባቢ ለኑሮ በጣም ውድ አካባቢ ነው። ያም በመሆኑ እዚህ ራሳችንን ለማኖር ኢትዮጵያን ቤተሰቦቻችንንም ለመርዳት ስንል የግዴታ ሁለት ስራ ሁሉም ሰው እንደምሰራ ይታወቃል። በዚህ ምክንያት ነው እንግዲህ አሁን ካለው ሁኔታ አንጻር ያው ተቸግሮም ቢሆን ይሄንን ይዞ መቀጠሉ ይሻላል ከምለው አንጻር ነው።
አሜሪካ ውስጥ ካሉት ትላልቅ አየር መንገዶች ከፍተኛውን ድርሻ ያላቸው ምንም አይነት የሰራተኛ ቅነሳ አላደረጉም። ይህ ማለት ግን የአየር መንገዶቹ ሰራተኞች መቼም አይነኩም፣ ዘላቂ ዋስትና አላቸው ማለት ይሆን? የሚሰሩበትን ድርጅት ሳይሆን የራሳቸውን የግል አስተያየት መሆኑን ከመግለጽ ጋር አቶ ሚካያስ እንዲህ ይላሉ።
ምን መሰለ፣ በቀጥታ ለኤርላይኖቹ የሚሰሩት ሰራተኞች እስካሁን የመቀነስ እድል አላጋጠማቸው። ቀጥታ በኤርላይን ፔሮል ውስጥ ያሉ ሰራተኞች ማለት ነው። ይህም የሆነበት ምክንያት እንግዲህ ተሳውስ እንደሆነ ኮንግረስ ከሁለት ወር በፊት መጠነ ሰፊ የሆነ ስቲሙሌስ ፓኬጅ አውጥቶ አጽድቋል። ከዛ ውስጥ 59.9 ቢሊዮን ዶላር የሚሆነው ለኤርላይኖች ቀጥታ የባጀት ድጋፍ የተሰጠ ገንዘብ ነው። በዛ ገንዘብ ውስጥ እንግዲህ ፔሮል ፕሮቴክሽን ፕሮግራም የሚባል አለ። ካምፓኒዎቹ ሰራተኛ ሳይቀንሱ ፔሮላቸው ላይ ይዘው እስከተወሰነ ጊዜ ድረስ እንዲቀጥሉ ማለት ነው። እና ይህንን ኮሚትመንት ገብተው ያንን ገንዘብ ተቀብለዋል። ስለዚህ አሁን ሰራተኛ መቀነስ አይችሉም። ይሄ እንግዲህ የምልህ ቀጥታ ለኤርላይኑ የሚሰሩ ሰራተኞች ማለት ነው።
በፕሮግራሙ የታቀፉትም ቢሆን ከመስከረም ወር በኋላ ዋስትና ይኑራቸው አይኑራቸው አይታወቅም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ።
ደረጀ ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር እንለፍ። የኮቪድ-19 ወረርሽኝ መዛመት ለመከላከል መንግስት ትምህርት ቤቶች እንዲዘጉ ውሳኔ ካሳለፈ በኋላ የታዳጊ ሴቶች ያለ እድሜ ጋብቻ ጨምረዋል ትለናለች ፕሮግራሙን ያዘጋጀችው። በተለይም በቅርቡ የአማራ ክልል ያወጣው መረጃ ይህንኑ ያጠናክራል። ከዚህም በላይ የሴቶች የቤት ውስጥ ጥቃቶች ጨምረዋል። ይህን በተመለከተም ጉዳዩ ተገቢውን ትኩረት እንዲያገኝ በሚል የመብቶችና ዲሞክራሲ እድገት ማህበር ባለፈው ቅዳሜ በኢንተርኔት አማካኝነት የሚካሄድ የውይይት መድረክ አሰናድቶ ነበር። በዌቢናሩ ላይ የተለያዩ ባለድርሻ አካላት ተሳትፈዋል። የደንገረመው ውይይቱን ተከታትላ ተከታዩን አሰናድታለች።
የኮቪድ-19 ወረርሽኝን ለመከላከል ሲባል ትምህርት ቤቶች እንዲዘጉ ከተደረገ በኋላ በተለያዩ ክልሎች በተለይም በአማራ ክልል ያለ እድሜ ጋብቻ እያሻቀበ ይገኛል። ይህም በተመለከተም የመብቶችና የዴሞክራሲ እድገት ማዕከል የተለያዩ ባለድርሻ አካላት የተሳተፉበት የድረገጽ ውይይት ወይንም ዌቢናር ቅዳሜ ዕለት ከቀኑ 10 ሰዓት ላይ አዘጋጅቶ ነበር። በመርሃ ግብሩ ላይ ዶክተር ሲን ተፈራ የሴታዊት መስራች ወይዘሮ ለንሳ ቢየና የኢትዮጵያ የሴት ህግ ባለሙያዎች ማህበር ስራ አስፈጻሚ ዳይሬክተርና ወይዘሪት ማርታ ታደሰ የመብቶች ተሟጋች በአጠቃላይ የችግሩ መንስኤ ዙሪያና መደረግ አለባቸው በሚሏቸው ነገሮች ላይ ተወያይተዋል። ወይዘሪት ማርታ ታደሰ እየጨመረ ላለው ያለ እድሜ ጋብቻ ትምህርት ቤት ከመዘጋቱ ጋር እንዴት ሊያያዝ እንደቻለ ከመያስረዱበት ጀምራል።
አሁን ላይ ኮቪድን እንግዲህ በብዙ ሪዝን ያነሳ ነው የሆነ ኢሹ ሲነሳ በኮቪድ ምክንያት ይያልን እና አላማችን ምንድን ነበር? መጀመሪያው ነገር የመንግስት አካላት ትኩረት እየሰጡበት ነው ወይ? እንደ ኢሹ ይዘውታል ወይ? ሁለተኛ ሚዲያ ካቨሬጅ ለምንድን ነው BBC እና Reuters ብቻ ካቨር ያደረጉ ያሉት ይሄንን ችግር? አማራ ክልል ስለዘገቡት እንጂ የሌላውም ክልል ከዚህ የተሻለ አዲስ ነገር ይኖራል ብዬ አላምንም። ለምን ትምህርት ቤት ተዘግቷል? ትምህርት ቤትን እንደ ምክንያት የምንጠቀመው ምንድን ነው? የመንግስታዊ ያልሆኑ አካላትና ከመንግስት ጋር የሚሰሩ ድርጅቶች በትምህርት ቤት ላይ ትልቅ ፕሮጀክቶችና ፕሮግራሞች አሏቸው። ጀንደር ክለብ የሚባለው ማለት ነው። ቤተሰብ በኃይል እንዲዳሩ ሲያደርግ መተው ትምህርት ቤት በሚስጥር የሚናገሩበት ይኖራል። እንደምገረዝ ነግረውኛል ወይም እንደምዳር ነግረውኛል የሚለው ነገር ሲመጣ ዳይሬክተር ደግሞ ወደ ቤተሰብ ከቤተሰብ ወደ ፖሊስ የሚለውን ያ መስመር ተዘርግቷል እና አሁን ላይ ያ ስለሌለ ልጆቹ ቤት ውስጥ በመቀመጣቸው የትም መሄጃ የላቸውም። ኦቨርኦል ደግሞ ያው ያለንበት የድህነት ሁኔታ ነው። ሁሉም ሰው ቤት ነው ያለው። አንድ ወላጅ 6 እና 7 ልጅ ያለበት ቤት ሁሉም ቤት ውስጥ ተቀምጦ ትምህርት ቤት የለም። ስለዚህ ቁርስም ሰዓት ሰፖርት ማድረግ አለባቸው። እነዚህ ራሱ የኢኮኖሚካል ችግሩ በራሱ ሴት ልጆቻቸውን ወደ ትዳር የመግፋት ነገር ይኖራል። ስፔሻሊ በአሁኑ ሰዓት ማለት ነው።
የኢትዮጵያ የሴት የህግ ባለሙያዎች ስራ አስፈጻሚ ዳይሬክተር ወይዘሮ ሌንሳ ቢየና ባለፉት 10 ዓመታት ውስጥ ከስነ ጾታ ጋር የሚሰሩ ድርጅቶችና እንቅስቃሴዎች በተለያዩ ጊዜያት በወጡ ህጎች ምክንያት እየተዳከሙ መምጣታቸውን ገልጸው አሁን ድርጅቶቹና ተቋማቶቹ መልሰው ለመነቃቃት ጊዜ እንደወሰደባቸው የሚያስረድተዋል።
ባህር ዳር ላይ የዩላሌላ ብራንች ስላለን እና ከአማራ ክልል የሴቶች ቢሮ ሪፖርት እንደሚያሳየው 1140 ጥቆማ እንደደረሳቸው 249 ደግሞ ጋብቻ የተፈጸመ እንደሆነ እና 548ቱን እንዳቋረጡ ነው የሚል መረጃ ሰጥታኛለች። ያው ከኮቪድ ታይም ጀምሮ ያለ እድሜ ጋብቻ ብቻ ሳይሆን ብዙ ሌሎችም አይነት የዶሜስቲክ ቫዮለንስ ኬዞችን ፊስ ደረጃ እያየን ያለ ነው። አድቮኬሲ ስራውን ስንሰራ ነበር የነበረው ሞር ማስጮ ጉዳዩን የሚመለከታቸውን አካላት ኮሚኒኬት ማድረጉ ላይ ነበር። እንደኛ አይነት እና እንደኛ መሰል የነበሩ ድርጅቶች ኦልሞስት ላለፉት 10 ዓመታት የምናውቀው ነው በፕሪቪየስ ህጉ ያላቸው የካፓሲቲም የሁሉም ነገር በጣም አፌክትድ የሆነበት ጊዜ ነበር የነበረው። አሁን ገና 2 ዓመት 1 ዓመት ነው ህጉ ከተሻሻለ። ገና ራሳቸውን ከትራውማ እያወጡበት ያሉበት ሲዝን ነው።
በእለቱ ሌላኛዋ ተናጋሪ የነበሩት የሴታዊት ድርጅት መስራች እና አስተባባሪ ዶክተር ስህን ተፈራም ይህ ችግር ኮቪድ-19 ወረርሽኝ ስለመጣ የተፈጠረ ሳይሆን ከዚህ ቀደም የነበረና ስር የሰደደ መሆኑን ጠቅሰው ልጆቻቸውን ለሚደሩ ቤተሰቦች እና ለጥቃት ፈጻሚዎች ግን ተመጣጣኝ የሆነ ቅጣትና ማስጠንቀቂያ እንደሚያስፈልግም ጠቁመዋል።
የሴቶች ጉዳይ ሚኒስትሪ ሁልጊዜ ከሁሉም ሚኒስትሮች ባነሳ አንደርፈንድድ የሚደረግ ነው። በትንሽ ነገር ነው ራን የሚያደርገው እና አሁን ተነስተው የህፃናት መዳር እንዲያቆሙ መሞከር አይችሉም ስላልተደገፉ ማለት ነው ብሎ የማሰብ ነገር አለ እና እሱ መስተካከል ያለበት ነገር አለ። ጀንደር ተምረው በማስተርስ ተምረው የሚወጡ ብዙ ተማሪዎች አሉ። እነሱ ስራ እንዲሰሩ በጀት እንዲደረግ ማድረግ ማለት ነው። ሌላው በጣም በግልጽ እንድንነጋገር የምፈልገው ወላጆች የእውነት እየተቀጡ ነው ወይ ልጆቹን ስለዳሩ? ለምሳሌ ባስገድዶ መድፈር ምንም ጥያቄ የለውም ወደ ፖሊስ ጣቢያ እንደሚካሄድ፣ ሽምግልና የሚለው ነገር እንደውም ትንሽ እየቀነሰ ይመስለኛል። ግን ብዙ ጊዜ ህጻናትን መዳር አሁንም ቢሆን እንደ ወንጀል ሳይሆን እንደ ጎጂ ልማድ ነው የምናየው እና እንደ ጥቃት ማየት አለብን ብዬ ነው የማስበው። ጥቃት እስካላየን ድረስ የሚለወጥ ነገር አይኖርም።
ከተሳታፊዎቹ የተነሱ ሀሳቦችን እናስደምጣቸዋለን። መምህርት ሀና ላሌ በተለይም በአማራ ክልል ላይ ለታየው የሴቶች ያለ እድሜ መዳር የሃይማኖት አባቶችና የማህበረሰብ ንቅናቄ እንደሚያስፈልግ ከሚያሳስቡበት ይጀምራል።
አማራ ክልል ያለ እድሜ ጋብቻ በጣም ተጧጥፎ ትምህርት ቤት ሲዘጋ ልጆች እየተዳሩ ነው። አንድ ምክንያት ነው። ሁለተኛ ደግሞ ትምህርት መቼ እንደሚከፈትም ተስፋ ብዙ የሚያደርጉት ነገር ስለሌላቸው እና የትምህርትም ጥራት እየወደቀ በመምጣቱ የተነሳ ትምህርት ቤት መዘጋቱን ሽፋን አድርገው መዳር የሚፈልጉ ወላጆች እየዳሩ ነው። በቤተ ክርስቲያን በተክሊል እየተባለ ከዛ በኋላ አብራ ትኖራለች እና አይታወቅም ጋብቻ መሆኑም ብዙ የተወሳሰበ ሃይማኖት አባቶችም ኢንቮልቭመንት አለ አማራ ክልል አካባቢ። እንደኔ ሃይማኖት አባቶችን እንዴት ማያዝ ይቻላል ነው? በህግ ቀጥታ በደረቁ ከሄድን አዋጣንም። አሁን መሸፋፈን ነገር አለ አካባቢው እና የማህበረሰብ ንቅናቄ አድርገን አሳምነን የሃይማኖት አባቶችን የለውጥ ተዋናኝ እንዲሆኑ ካላደረግን አማራ ክልል በጣም አስቸጋሪ ነው።
አቶ መስጂድ የኢትዮጵያ የሰብአዊ መብት ህብረት ዳይሬክተር ናቸው። ከሰሞኑ የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውና ከኮቪድ-19 ጋር ተያይዞ ጥቃት የደረሰባቸውን ህጻናት ጉዳይ እንደምሳሌ በማንሳት የሰፋ ክትትል መደረግ እንዳለበት ጠቁመው አሁን ላይ እየተደረጉ ያሉ ውይይቶችና እንቅስቃሴዎች በሙሉ በመሁራን መካከል የሚደረጉ በመሆናቸው ውጤታማ መሆን እንደማይችሉ ጠቁመዋል።
የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውን መረጃ እንኳን ምን ያክሎች ተከታትላችሁ የት ወረዳ ላይ የት ክፍለ ከተማ ላይ የትኛው ፖሊስ ጣቢያ ላይ ምን አይነት ኬዞች ሪፖርት ተደረጉ ተብሎ በደንብ ተጨበጠ ነገር ብዙ ሚዲያዎችም በዚህ አይነት ጉዳይ ላይ ምርመራ አድርገው የመብት ተሟጋቾችም ግለሰቦችም ሆኑ ተቋማት ብዙ አልሰሩም እና አንዱ ትልቁ ስህተት ነው እኔ ያገኘው። በተለይ እዚህ አካባቢ ያለው አድቮኬሲ በጣም ሀይ ሌቭል የሆነ እና መሬት ያረገጠ ነው። ስለዚህ አሁን አዲሱ የሲቪል ሶሳይቲ ህግ ከተሻሻለ በኋላ ብዙ ኦፖርቹኒቲዎች ተፈጥረዋል። ለምሳሌ ከዚህ በፊት በበርካታ በልማት እዛ ላይ ተሳትፎ የነበሩት ብዙ ድርጅቶች አሁን መብት ተኮር የሆነ ስራ የመስራት እድሉ ስላላቸው አሁን ውሜንስ ራይትስ ላይ ብቻ ፎከስ አድርገው ሲሰሩ የነበሩ ድርጅቶች ከነዛ ጋር አላይን በማድረግ ስራዎቻቸውን እነዛ መሬት የረገጠ እና ብዙ ኮንስቲቱንስ ያላቸው ስለሆነ መስራት መቻል አለባቸው። ከእምነት ተቋማት ጋር መስራት ከጎሳ መሪዎች እና ተጽዕኖ ፈጣሪዎች ለምሳሌ ቅድም እንደተባለው መምህራን ትልቅ ሮል ይጫወቱ ነበር። በጣም የሚቀርቧቸውም ስለሚያምኗቸው ማለት ነው። እና እነሱ መቋረጣቸው ቶታል ይሄንን ኢንፎርሜሽን ወደ ወሳኝ አካላት ሄዶ በፖሊስም በምንም የሚቋረጥበት ነገር እንዳይሆን ሆኗል። ስለዚህ አሁን እኔ አንድ መሰራት ያለበት ብዬ የማስበው ማፒንጉ በደንብ ተሰርቶ ሲቪል ሶሳይቲዎች በተለይ በጋራ በደንብ መስራት ያስፈልጋል። ከ50 በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ምን እየሰሩ ነው? ዩኒቨርሲቲዎቹም ተዘግተዋል፣ ግን እነዚህ መምህራን አካባቢያቸውን ማህበረሰብ የማገልገል ግዴታ ስላለባቸው ይህንን አሁን እነ ዶክተር ስን ሌሎቻችሁም እንደ እንትን ወስዳችሁ ብትሰሩት።
በእለቱ የተለያዩ ተሳታፊዎች አስተያየቶቻቸውን የሰጡ ሲሆን ይህን መሰል ውይይቶች አስፈላጊ መሆናቸውንና የተቋማት ትብብርም መዳበር እንዳለበት ጠቅሰዋል። ለአሜሪካ ድምጽ ኤደን ገረመው ዋሽንግተን ዲሲ። ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኛቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com voaleaders@voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረንን
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንግስቱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።